እድገታችን በመንፈስ ቅዱስ አማካኝነት በእኔና በእናንተ ሕይወት ውስጥ የሚመጣ የሚሆን ነው በሚል ሀሳብ የተለያየ ርዕሶችን ይዘን ስንወያይ ስንናገር ነበረ እና ማደጋችን በክርስቶስ ሆነን ወደ ክርስቶስ ነው። የመጀመሪያው ያነሳነው ሀሳብ እሱ ነበረ እና አደግን ስንባል በክርስቶስ ሆነን ወደ ክርስቶስ ነው የምናድገው። የእድገታችን መለኪያ ክርስቶስ ስለሆነ እና ከዛ ተነስተን ባለፈው ሳምንት የተመለከትነው አንደኛ ቆሮንቶስ ምዕራፍ 9 ላይ ያለውን ሀሳብ ነው እና ለማሸነፍ እንሩጥ ራስን መግዛት የሚል ሀሳብ የክርስትናን ፓራዶክስ ለመመልከት ሞክረናል። የክርስትና ፓራዶክስ አዎ አይ ነው ብለናል አይደለ? እኔ ነኝ ግን እኔ አይደለሁኝ። ስለዚህ እኔ ነኝ በዛው ሰዓት ደግሞ እኔም አይደለሁኝም ብለን የምንኖር ሰዎች ነን። ስለዚህ ስለ ማደግ እንግዲህ በጣም አንኳር የሆኑ ሀሳቦችን አንስተን ግን የማደግን ስራ ደግሞ የሚሰራ ደግሞ ዋና አለ። እሱም ማን ነው? መንፈስ ቅዱስ ነው አይደለ? ዛሬ በጣም በተከታታይ የዘመርነው ዝማሬ ከእሱ ጋር በጣም የተገናኘ ነው እና ወገኖቼ መንፈስ ቅዱስን ስናስብ ከእግዚአብሔር ቃል ውጪ ልናስበው አንችልም። በተለይ እግዚአብሔርን ቃል ስለማሰብ፣ ስለማሰላሰል፣ በእግዚአብሔር ቃል ስለመለወጥ የሚሉትን ነገሮች ስናነሳ ቃሉ እና መንፈሱ አንድ ላይ የሚሄዱ ናቸው። ያለ መንፈሱ ቃሉን፣ ያለ ቃሉ መንፈሱን በፍጹም ልናገኛቸው አንችልም እና ይሄ እንግዲህ በክርስቶስ ዳግም በመወለድ የተገኘው ሕይወት የሚሰጠን ማንነት በፈረንጅኛው አፍ አይደንቲቲ ይሉታል አይደለ? ያ ማንነት መገለጫው በመንፈስ ቅዱስ አማካኝነት የሚመጣ ነው። ወንድማችን ጆሲ እንደተለመደው በጣም ይተባበረናል። ገላትያ ምዕራፍ 5 ከ16 እስከ 26 ያለውን ሐሳብ እሱ ያለብልናል። አብረን ተከትለነው እኛ ደግሞ አብረነው እናነባለን። ጆሲ ጌታ ይባርክ።
በኢየሱስ ክርስቶስ ስም እንባለን። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟር፣ ድል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳል እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት ራስን መግዛት ነው። እንደዚህ ያሉትን የሚከለክል ህግ የለም። የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለሳለን። እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ።
አሜን። በጣም ጳውሎስ በሚጽፋቸው መልእክቶቹ ውስጥ ሁልጊዜ ሁለት ነገሮችን አጠገብ ለአጠገብ እያስቀመጠ እያነጻጸረልን ነው የሚያሳየን። ባለፈው ስንመለከት በምድራዊው ሩጫ ውስጥ ስለሚሮጡት ሰዎች የሚሸለሙት ሽልማት ጊዜያዊ ነው ይለንና እኛ ደግሞ ሮጠን የምንሸለመው ሽልማት ደግሞ ዘላለማዊ ነው ይለናል አይደለ? ሁለቱን በንጽጽር ነው የሚያስቀምጥልን። እዚህ ላይም ስትመለከቱ የስጋ ስራ ብሎ የሚለው አለ፣ ከዛ ደግሞ የመንፈስ ፍሬ ብሎ የሚለው አለ እና ፓራሌል አድርጎ ሁለቱን በንጽጽር ያሳየናል። ስለዚህ ጳውሎስ የሚያሳየን ምንድን ነው? እሱ ያ ጥፋት የሆነውን ነገር ማርከሻው መንገዱ በመንፈስ መመላለስ ነው። ስለዚህ በመንፈስ መኖር ያ የስጋ የሆነውን ነገር ለማስወገድ በጣም ወሳኝና ቁልፍ ነገር ነው። በመንፈስ መመላለስ እንግዲህ ብለን ስንል ዛሬ እንደ መግቢያ ነው የምንመለከተው የመንፈስን ፍሬ ለማፍራት የመንፈስ ፍሬ በክርስቶስ የሚገኘውን ክርስቶስን የምንመስልበትን ባህሪ እንድናመጣ በመንፈስ ቅዱስ አማካኝነት በአማኙ የሚፈጠር የህይወት ውጤት ነው። ይህ ውጤት መንፈስ ቅዱስ በእኛ ውስጥ የሚሰራ ውጤት ነው። ዳግም በክርስቶስ ኢየሱስ አምነን የዳንን እርሱን ያገኘን ንስሐ በመግባት ወደ እርሱ የተመለስን ሰዎች በውስጣችን የተቀመጠ መንፈስ አለ። ያ መንፈስ በህይወታችን ውስጥ የሚያደርገው ነገር ምንድን ነው? እሱ እኔና እናንተን የሌለን ማንነት አለ። ኖርማሊ ስጋችን የሚሰጣቸው ነገሮች አሉ። ልጆቻችንን ውሸት አናስተምራቸውም አይደለ? ነገር ግን ሲዋሹን እናገኛቸዋለናል። ከየት አመጣኸው ብለን ብንል ወደኋላ ሄደን ብንፈቀፍቅ የአዳም ልጅ መሆኑ ነው አይደለ? ልጆቻችን የሆነ ጥፋት ያጠፋሉ። ሲያጠፉ እንዴት ነው ይሄንን ያደረከው ብለን ስንል የራሳቸው የሆነ ምክንያት ይፈጥራሉ። ወደ ኋላ ሄደን ስንፈቀፈቃቸው ሔዋንን እናገኛታለን አይደለ? ምክንያታቸው በጣም ብዙ ነው። ምን ለማለት ፈልጌ ነው? ክፋትን ወይም ደግሞ የሥጋ የሆነውን ነገር ለማድረግ ሥጋችን በተፈጥሮ በባህሪው ኃጢአታዊ ማንነት አለ። ያንን ኃጢአታዊ ማንነትና ባህሪ እንድንሽረው የሚያደርገን እንድንለወጥ የሚያደርገን የእግዚአብሔር መንፈስ ነው። ጳውሎስ እዚህ ላይ የሚያሳየንና የሚነግረን ነገር እኔና እናንተን የሆነ 9 የሆኑ ነጥቦችን አስቀምጦልን ይሄ ያለኝ ይሄ የለኝም ይሄ ያለኝ ይሄ የለኝም ብለን ይሄ ቼክሊስት የሚሉት ነገር አለ አይደለ? በዛ አይነት መንፈስ ራሳችንን በማየት እንድንጽናና አይደለም። የመንፈስ የሆነው ይሄንን ህይወት ስንኖር በራሳችን ጥረት የምናመጣው ውጤት አይደለም። ምክንያቱም የገላትያን ሰዎች ስንመለከት የገላትያ ሰዎች በጣም የሳቱበት ነገር ነበረ። ገላትያን እንዲሁ በወፍ በረር ዋና ዋና ሐሳቡን ብንመለከተው ጳውሎስ በጣም ማስጠንቀቂያንም ስለ ወንጌል መግቢያንም ይነግራቸዋል። ታስተውሱ እንደሆነ ምዕራፍ 1 ላይ ከቁጥር 1 እስከ 10 ባለው ሐሳብ ውስጥ የወንጌልን መግቢያ መንደርደሪያውን ይነግራቸውና ወደ ሌላ ወንጌል እንዳይመለሱ ወደ ሌላ ወንጌል ዘወር እንዳይሉ ማስጠንቀቂያም ይሰጣቸዋል። ጳውሎስ የራሱን ሐዋርያዊ ጥሪ በእምነት ስለሚገኘው ጽድቅ በክርስቶስ ስለተገኘው ነጻነት እነዚህን ሁሉ በየምዕራፉ ከከፋፈለ በኋላ 6 ምዕራፍ ያለው መጽሐፍ ነው። በመንፈስ ስለመመላለስና ስለመንፈስ ፍሬ ይነግራቸዋል። ምዕራፍ 5ን ከቁጥር 13 ጀምሮ ወደታች ወርዳችሁ ብትመለከቱት በመንፈስ ስለመመላለስ ይናገራል። በመንፈስ መመላለስ ማለት በመንፈስ ቅዱስ ኃይል በጣም ኃይለኛ በሆነ መንገድ በልሳን በመናገር አይደል፣ በጣም በቃ ጮክ ብሎ እንትን በማለት መኖር ማለት አይደል። ሰው በመንፈስ ተመላለሰ ብለን ስንል ያንን አይነት ማንነት መግለጡን ለማሳየት አይደለም። የገላትያ መጽሐፍ የሚለን ይሄ የመንፈስ ፍሬ በአማኙ ሕይወት ውስጥ በክርስቶስ ማንነትና በተገኘው አዲስ ሕይወት ይሄ ፈረንጆቹ ኦርጋኒክ ብለው የሚሉት አለ አይደለ? ኦርጋኒክ የሆነን የሕይወትን ፍሬ የሚገልጡበት የሚያሳዩበት ነው። ያ ክርስቶስ በአማኙ ሕይወት ውስጥ እንዲታይ በእነዚህ ሰዎች ውስጥ ይታይ የነበረውን ሁለት አደገኛ ሁኔታ ገላትያን ስትመለከቱት በጣም ስለ ሕግ በሕግ መኖር አለብን እና ሕግና ጸጋ አንድ ላይ መሄድ አለባቸው ብለው የሚሉ ሰዎች የነበሩበትና አይ በክርስቶስ ያገኘነው ነጻነት ሰጥቶናል፣ ስለዚህ እንደፈለግን እኖራለን ብለው የሚሉ ሁለት ጽንፎች ነበሩ። ሁለት ጽንፎች። አንደኛው ሕግን በጣም አድርጎ አጥብቆ የሚይዝ ጆን ስቶት የሚባሉ የመጽሐፍ ቅዱስ መምህር ጳውሎስ የገላትያን መጽሐፍ ባይጽፍልን ኖሮ ክርስትና ሌላ የአይሁዳዊ እምነት ሴክት ይሆን ነበረ ብለው ተናገሩ። ክርስትና ሌላ የአይሁዳዊ ሴክት ምን ማለት ነው? ሙሴ የሰጠውን ትእዛዝና ሕግ ከክርስቶስ ጋር አንድ ላይ በመያዝ አዲስ የሆነ አይሁዳዊ የሆነ እምነትና ሃይማኖትን መፍጠር፣ ያንን ያደርግብን ነበረ። ነገር ግን ጳውሎስ ገላትያ ያሉት ሰዎች እንዲመለሱ ስለፈለገ ሕግን ሳይሆን እግዚአብሔር የሰጠውን ጸጋ፣ ያ ጸጋ ደግሞ ነጻነት ብቻም ሳይሆን በመንፈሱ አማካኝነት የሚገኝ የሕይወትን ውጤት። ነጻነታችን ለሥጋችን ምክንያት እንዳይሆን መጽሐፍ ቅዱስ ደጋግሞ ያስረዳናል። እና በመንፈስ መመላለስ በፍቅር አማካኝነት የሚገለጽ ነጻነት ነው፣ ክርስቶስን የሚመስል ባህሪ ነው። እነዚህ ባህሪያት በራሳችን ጥረትና በራሳችን ትጋት የሚገኝ ውጤት አይደለም። ይሄ ማለት ባለፈው ተነጋግረናል፣ ይሄ የክርስቲያን ፓራዶክስን ስንል እኔ ነኝ ግን እኔ አይደለሁም ብለናል አይደለ? ስለዚህ ቁጭ ብለን የምንጠብቀው ግን አይደለም። በጣም ለዚህ በጣም እርግጠኞች መሆን መቻል አለብን። ክርስቶስ ኢየሱስ የሰራው ስራ ለእኔና ለእናንተ መጽደቅ በጣም በቂ ነው። እኔና እናንተ ተጨማሪ የምናደርገው ነገር እና ከዛ እግዚአብሔር ስላደረግነው ነገር ብሎ ወደ መንግስቱ የሚያስገባን አይደለም። ነገር ግን በክርስቶስ ኢየሱስ አምነን የዳንን ሰዎች ግን መዳናችን በመንፈስ ፍሬ በሚገለጠው ህይወት የሚታይ ነው። ወገኖቼ የእግዚአብሔርን ፍቅር የእግዚአብሔርን ማንነት ዓለም እንዲያይ ከፈለግን ይሄ መንፈስ ቅዱስ በእኔና በእናንተ ህይወት ውስጥ ያንን ስራ እንዲሰራ መፍቀድ መቻል አለብን። ይሄ መንፈስ ቅዱስ በእኔና በእናንተ ህይወት ውስጥ ከእርሱ ጋር አብረን በመጓዝ ማለት ነው። ታስታውሱ እንደሆነ ዘፍጥረት ምዕራፍ 6 ላይ ባልሳሳት ወይ 6 ወይ 5 ላይ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ስለወሰደው ምን አላደረገም ይላል? አልተገኘም አይደለ? አካሄዱ ከማን ጋር ነበረ? ከእግዚአብሔር ጋር። ስለዚህ ከእግዚአብሔር ጋር የኖሩ ሰዎችና ከእግዚአብሔር ጋር የዋሉ ሰዎች የሚታይባቸው ነገር አለ። ሳኦልን ስትመለከቱት ሳኦል ድንገት በነቢያት ጉባኤ መካከል ተገኘና ምን ማድረግ ጀመረ ይላል? ትንቢትን መናገር ጀመረ። ከዛ አንዳንዶች ጥያቄ ጠየቁ፣ እንዴ ሳኦል ከነቢያቶች መካከል አንዱ ነው ወይንስ እንደው ተራ ከሆኑት ሰዎች መካከል ነው? ልዩነትን የፈጠረው የተገኘበት ስፍራ ነው አይደለ? የእግዚአብሔር መንፈስ እኔና እናንተን የእውነት ሲያገኘንና ሲገናኘን ልዩነትን ይፈጥርብናል። በመንፈስ መሞላት ማለት በጣም ወደዚህ ወደዛ ብሎ በጣም ተወራጅቶ ወንበር መስበር አይደለም። በጣም ዩዥዋሊ የተለመደው ነገር እንደዛ ነው አይደለ? በጣም ጩኸት ማብዛት ምናምን ማለት እግዚአብሔር ከነካን ብንጮህ ምንም ችግር የለውም። ግን ያ አይደለም። በጣም በመንፈስ የተነካው ህይወታችንና ማንነታችን ሽታ አለው። የመንፈስ ፍሬ የሚባል ሽታ አይናፍቃችሁም? እንደነዚህ አይነት ሰዎች በጣም አጠገባቸው ስትሄዱ በጣም እግዚአብሔርን በጣም አድርጋችሁ እንድትጓጉለት የሚያደርጓችሁ ሰዎች አብራችኋቸው ቁጭ ብላችሁ ስታወሩ ከአፋቸው የሚወጣው ነገር ሰምታችሁ የማትጠግቡት አይነት ቋንቋ ንግግር። የመንፈስ ፍሬ ማለት በእኛ ህይወት ውስጥ ክርስቶስ ሊታይ የሚችልበትን ያን መልክና ማንነት። በጣም እግዚአብሔር እኛ እኔና እናንተ ለሱ ወግነንለት ቲፎዞ ሆነንለት አላለ በጣም እንዲታወቅ ምናምን አናደርገው። ነገር ግን ራሳችንን ለመንፈሱ በመፍቀድና በመስጠት በእኛ ክርስቶስ እንዲታይ ማድረግ እንችላለን። በእኔና በእናንተ ውስጥ የሚገለጥ ነገር አለ። ከነርሱ እንደ አንዱ ነበርክ ተብሎ የሚያስታውቅብን ምልክት ማለት ገነጭ የመንፈስ ቅዱስ ግብ ክርስቶስን በእኛ እንዲቀረጽ ማድረግ ነው። መንፈስ ቅዱስ የመጀመሪያው ስራ ክርስቶስን በእኛ ህይወት ውስጥ ማሳየት ነው። ዮሐንስ ወንጌል ምዕራፍ 16ን ስትመለከቱ መንፈስ ቅዱስ በመጣ ጊዜ የነገርኳችሁን ቃል ምን ያደርጋችኋል? ያስታውሳችኋል፣ ወደ እውነት ይመራችኋል። መንፈስ ቅዱስ እኔና እናንተን ከእርሱ ጋር ከማን ጋር? ከክርስቶስ ጋር የበለጠ እንድንቀርብ እንድንቀራረብ ያደርገናል። ጳውሎስ በጣም አድርጎ ለእነዚህ ሰዎች የጠየቀውና የለመነው ጥያቄ ምንድን ነው? እሱ የምወዳችሁ ልጆቼ ሆይ ክርስቶስ በውስጣችሁ እስኪቀረጽ ድረስ ስለ እናንተ ገና ምጥ ይዞኛል። ምጥ እንግዲህ እህቶች ታውቃላችሁ ምን አይነት እንደሆነ አይደል? ምልጥ ማለት በጣም በቃ ጠንካራ የሆነ የውስጥ ጩኸት ይዞኛል። ማን? ክርስቶስ በእናንተ ምን እንዲሆን? እንዲቀረጽ፣ እንዲሳ። ጳውሎስ ለእነዚህ ሰዎች ሊላቸው የሚችላቸው ብዙ ነገሮች ነበሩ። ማለትም ከነበሩበት የህይወት ፈተና ነፃ የሚወጡበት፣ የጎዳያቸው በጓዳ ውስጥ የጠፋባቸውን ነገር የሚያገኙበት፣ በጤናቸው የተጓደለውን የጤና ጉድለት የሚሞሉበት፣ እነዚህን ነገሮች ሁሉ በጣም አድርጎ ሊላቸው ይችል ነበር። ጳውሎስ ኤፌሶን ላይ ስትሄዱ የሚላቸው ነገር ምንድነው? እሱ የልቦናችሁ አይኖች ሲበሩ የመጥራቱን ክብር የተስፋውንም ባለጠግነት እንድታውቁ። የመንፈስ ፍሬ ወገኖች፣ እግዚአብሔር የጎደለንን ነገር ስለማያውቅ አይደለም ማለት ይሄ ለእናንተ ብቻ አይደለም የምሰብከው፣ ወይ ለራሴም ጭምር ነው የምሰብከው። ጎዶሏችንን ሳያውቀው ቀርቶ አይደለም። ከጎዶሏችን ይልቅ ግን ሊጎላ የሚገባው አንድ ነገር አለ። እነዚህ ሰዎች ክርስቶስ በፊታቸው ተስሎ እያለ ነገር ግን አዚም ያደረገባችሁ ማን ነው ብሎ ምዕራፍ 3 ላይ ከተናገረ በኋላ ጳውሎስ ክርስቶስ በእናንተ እንደገና እንዲሳል እንዲቀረጽ ምጥ ይዞኛል። ይሄን ሊያደርግ የሚችለው የእግዚአብሔር መንፈስ እንደሆነ ጳውሎስ በጣም ያውቃል። ምዕራፍ 5 ላይ ሲሄድ በመንፈስ ስለመመላለስ ሲናገር ያ መንፈስ ነው በእኛ የተቀመጠውን ያወቅነውን ክርስቶስን እንዲታወቅ የሚያደርገው። ወገኖቼ ኢየሱስ ክርስቶስ የመንፈስ ቅዱስ የፍሬው ሙሉ ለሙሉ መገለጫ ነው። ትዕግስት ብትፈልጉ እሱ ጋር ብትሄዱ ትዕግስትን ታገኛላችሁ። እታችን ትዕግስቶችን ማለት አይደለም። ይቅር ማለትን ብትፈልጉ መስቀል ላይ ውሎ አባቶ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ጸጋ ብትፈልጉ እንድትወገር የተፈረደባት ሴት ነበረች አይደለ? ዮሐንስ ወንጌል ምዕራፍ 8 ላይ ሁሉም በጣም ድንጋይ ከጀርባ ይዘው መጥተው እስኪ ንገረን ምናምን ብለው ኢየሱስ ክርስቶስ ለካስ የጸጋ ሁሉ መገለጫ ነበር። ከእናንተ ኃጢአት የሌለባት የመጀመሪያውን ድንጋይ እሱ ምን ያደርግባት? ይወርውርባት። የመንፈስን ፍሬ ብትፈልጉ ሙሉውን የምታገኙበት በቃ ደ ፉል ፓኬጅ በሉት የምታገኙበት ስፍራ ማን ነው? ኢየሱስ። በክርስቶስ አማካኝነት የተቀበልነው መንፈስ መንፈስ ቅዱስን በሕይወታችን በመንፈስ መሞላት የበለጠ ክርስቶስን ወደ መምሰል የሚያመጣን እውነት ነው ወገኖች። የመንፈስ ፍሬ ጳውሎስ ሲነግረን የመንፈስ ፍሬ ነው የሚለው። የመንፈስ ፍሬዎች አይደለም የሚለው የመንፈስ ፍሬ። ታም ብዙ ጊዜ ይጠይቃሉ ለምንድን ነው ጳውሎስ የመንፈስ ፍሬ ያለው? የመንፈስ ፍሬ እነዚህ ባህሪያቶችን ፍሬዎች ብሎ ቢል ኖሮ ድንገት ጳውሎስ ቢል ኖሮ ምንድነው እናደርገው? በጣም አላል የሚመቸንን ፒክ እናደርግና ከዛ ሄደን አይ በቃ እንትኑ ፍቅሩ አለኝ ትግስቱ ግን የለኝም አይነት ነገር ማለት ነው። አንዳንዶቻችን እንደዛ ነን አይደል? እኔ በቃ እኔ እኮ ትግስት የለኝም ወዳለው ግን ትግስት የለኝም በጣም ማይገጥም ነገር ነው ማለት። አንዱን መንፈስ ከተቀበልን አንዱ ፍሬ ማለት ነው። አንዱ ፍሬ ብርቱካን ስንልጥ አንድ ብርቱካን ነው አይደል? ግን የተከፋፈሉ ነገሮች አሉ። ብርቱ በቃ ያ የተሰጠን ነገር ልክ እንደዛ ነው ማለት ነው። ስለዚህ ራሴን ላልገዛ አልችልም ብለን ልንል አንችልም። አሜን ነው አይደል? ምክንያቱም ይሄ የራሳችን ባህሪ ስለሆነ ማለት ነው። እንዴ አያ በጣም በቃ ቸገራለሁ ምናም ብለን ብንል በጣም ራሳችንን መጠየቅ ያለብን የተቀበልነው መንፈስ የእውነት ገብቶናል ወይ? በጣም የእግዚአብሔርን ቃል ተጋብላችሁ ስታነቡ የሚገርመው ነገር በግሪክ የግሪክ ቋንቋ ምሁራን የሚሉት ነገር ምንድነው? እሱ ይሄ ፍሬ የሚለው ሐሳብ በሲንጉላር እና ፕሉራል በሆነ መልኩ ሁለቱም ፎርሞች አሉ። ግን ጳውሎስ አውቆ ሆም ብሎ የተጠቀመው ፍሬ የሚለውን ቃል ግን ምክንያት የለም። የመንፈስን ፍሬ ላለማፍራት በቂ ምክንያት የለም። በወይን ግንዱ ላይ የተጣበቀን ሰዎች እስከሆንን ድረስ ይሄ ፍሬ በእኔና በእናንተ ህይወት ውስጥ ይታያል። በጣም ቁልፍ የሆነ ሐሳብ ነው ወገኖች። ጳውሎስ ህግ የምንተካበትን አይነት ቋንቋ አይደለም የተጠቀመው። አለ 10 ትእዛዝ አለ 10ውን ትእዛዝ ሊተካለን የሚችልን ነገር አይደለም ይነገር። ይሄ በጣም በክርስቶስ ተዋህዶ ያለውን ቅድም አልና አይደል የፍሬዎች ሁሉ መገለጫ የሆነው ክርስቶስ ነው። ትግስትን ብንፈልግ፣ እምነትን ብንፈልግ፣ ራስን መግዛት ብንፈልግ፣ የዋህነትን ብንፈልግ፣ ታማኝነትን ብንፈልግ እነዚህ 9ኙን ሁሉ በክርስቶስ ኢየሱስ የተገለጠውን ያንን እውነት ክርስቶስን እኔና እናንተ ካስተናገድ ነው እግዚአብሔር ሁላችንንም ይርዳን ወገኖች። ይሄ በጣም ጥቅል የሆነው የአንዱ መንፈስ መገለጫ የሆነውን ፍሬ ማሳየት እንድንችል። ይህ ፍሬ የሚያድግ ነው። ሲያድግ አስገድደ ነው የምናሳድገው አይደለም፣ በመሰጠት። ባለፈው ሳምንት ተነጋግረናል አይደል? ቁርጠኝነት ይጠይቃል ሩጫው ብለናል አይደል? በጣም ኢንተንሽናሊቲ ይፈልጋል። በቃ ትኩረት ልንሰጠው ያስፈልጋል። እኔና እናንተ ከዚህ የህይወት ዛፍ ግንድ ጋር ስንገናኝ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ አይደል? ቅርንጫፍ ከግንዱ ውጪ ፍሬ ሊያፈራ አይችልም፣ ያለ እኔ ምንም ልታደርጉ አትችሉም፣ ያለ እርሱ ምንም ልናደርግ አንችል። ስለዚህ ራሳችንን በጣም መፈተሽ መጠየቅ ያለብን ነገር ልናፈራ የሚገባንን ፍሬ አንቆ ያዘብን ነገር ምንድን ነው? እንድናፈራ እግዚአብሔር ሁሉንም ነገር ሰጥቶናል። አሁን እስከ ባለፉት ጊዜያቶች በተደጋጋሚ የተመለከትናቸውን ነገሮች ስንመለከት እግዚአብሔር በቃ ቱሉን ሰጥቶናል፣ ሁሉንም ነገር ሰጥቶናል። በጣም እግዚአብሔር ደግሞ ነገሩን ሲያቀልልን ማለት የነገሩን መቅለል ሳይሆን እኔና እናንተ ምክንያተኞች እንዳንሆን ስለፈለገ ይሄ የመዳን መንገድ በሰዎች ጥበብ የሚገኝ አይደለም፣ ነገር ግን በሞኝነት የምናገኘው ጳውሎስ እንደተናገረው ማለት ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን የእግዚአብሔር ኃይል ነው። ስለዚህ ይሄ ኃይል የሆነውን እውነት ሁሉም እንዲገባው በቃ ራሳችንን በእግዚአብሔር ፊት እስካቀረብን ድረስ እንዲገባን አድርጎ እግዚአብሔር ለእኔና ለእናንተ አስቀምጦልናል። አር ሰዎች እኮ በጣም ለመመነን አይደለ ወደ ገዳም ወደ ምናምን ይሄዳሉ ከእግዚአብሔር ጋር ለመቀራረብ። እግዚአብሔር ራሱ ወደና ወደናንተ መጥቶ ፍለጋ የምንሄድበት መንገድ እንዳልሆነ ለማሳየት ማለት ይሄ የፍቅር የክርስትና የህይወታችን መታያ መገለጫ ባህሪ የመንፈስ ፍሬ ነው። እነዚህ ስርዓት አልበኝነትን ማለትም ደግሞ ይሄ ነፃነን ብለው የሚሉ በነፃነት ስም የክርስቶስን ስም የሚያስሰድቡ የሚያገድፉትን እነሱንና ከልክ ያለፈ ደግሞ ህገኝነትን ሊጋሊስቲክ የሚለው ሐሳብ የህገኝነት ነው በአማርኛው ማለት ነው። ስለዚህ ህገኝነትን በጣም አድርገው የያዙ ጽንፎችን ጳውሎስ በጸጋው በመንፈሱ አማካኝነት የራሱ መስመርና መንገድ እንዳለው ይነግረናል። የዚህ ቁልፉ ሐሳብ ፍቅር ነው ብሎ ይለናል። ባለፈው ስለ ማሰብ ስንናገር ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ እንደነዚህ ስላሉ ነገሮች አስቡ ብሎ ሲል ጳውሎስ የመጀመሪያ መነሻው ያደረገው ማሰብን በእውነት ላይ ነው አይደለ? እውነት የሆነውን ነገር ሁሉ አስቡ። አሁንም ጳውሎስ ስለዚህ የመንፈስ ፍሬ ሲናገር የሚነሳው ከፍቅር ነው። ይሄ ፍቅር በጣም ለተሰጡት ለሌሎቹ ለስምንት ለሆኑቱ ለነርሱ መንደርደሪያ መነሻ ነው። ፍቅርን ከዛ ውስጥ ጎትተን ብናወጣውና ሌሎቹን ነገሮች እንዲሁ ብናስቀምጣቸው በቃ ሰውየው በትዕቢት ወይም ደግሞ በተለየ ነገር የሚጠፋበት ሁኔታ ውስጥ ነው የሚገባው። ፍቅር የሕግ ሁሉ ፍጻሜና በክርስቶስ ኢየሱስ ከሆኑቱ መገረዝ ወይም አለመገረዝ አይጠቅምምና የሚጠቅመውስ በፍቅር የሚገለጽ እምነት ብቻ ነው። ስለ ፍቅር ሲናገር አንደኛ ቆሮንቶስ ምዕራፍ 13 ላይ ያንን ሞር በሚመጣው ስንገናኝ የምናየው ሐሳብ ይሆናል። ነገር ግን ስለ ሁሉም ነገር ማሰሪያ ሲናገር ፍቅር ከምን ይበልጣል አለ? ከሁሉም ይበልጣል። ማለትም ፍቅርን እዚህ ምድር ላይ እናገኘዋለን፣ ፍቅርን እዛ ሰማይ ላይ እናገኘዋለን። ማለት ዙፋኑ ፊት የነበሩት ሽማግሌዎች ያዩት ነገር ምንድን ነው? እሱ የታረደውን በግ አዩት ይላል አይደል? የፍቅር መገለጫ እኮ ነው እኮ። ያንን ፍቅር እዛም ሰማይ ላይም የምናየው ነው። ይሄ ፍቅር እዚህ ምድር ላይ ብቻ የምናስበው አይደለም። ወገኖች፣ ክርስቶስን የሚመስለውን ባህሪ ለማሳደግ እግዚአብሔር በእኔና በእናንተ ሕይወት ውስጥ ስራ ሲሰራ ጊዜ ይፈልጋል፣ ጊዜ ይጠይቃል። እግዚአብሔር ያንን ያውቃል። ስለዚህ ነው አይደል የወይኑን ስፍራ በጣም ታገሳት ባለው ጊዜ ሊታገሳት ፈቃደኛ የሆነው። የጠፋውን ልጅ አባትየው ሁልጊዜ ቀን በቀን ደጅ ደጁን እያየ ልጄ መጣ አልመጣም ብሎ ያያል አይደል? በወጣ በገባ ቁጥር እንደው ባሪያዎቹንም ሳጠይቅ ይቀራል። ባሪያዎቹን እየጠራ እንደው መጥቷል ወይ የሚል አይነት ስሜት አለው አይደለ? ማለት እግዚአብሔር በቃ ይሄ አንተ አትረባም ብሎ የሆነ ረጅም ዱላ ይዞ እንደ ክፉ አባት የሆነ ባርጩም የሚጋረፍ አይደለም። ይሄ ማለት በጥፋታችንና በምንሄድበት ክፉ መንገድ እንበረታ እያልኩኝ አይደለም ያለሁት። ነገር ግን ሰይጣን የሚፈልገው በእግዚአብሔር ተስፋ እንድንቆርጥ ነው የሚፈልገው አይደለ? ወገኖቼ፣ እግዚአብሔር ተስፋ የሚቆረጥበት አምላክ አይደለም። ማለት በቃኸኝ ብለን ካላልነው በስተቀረ 99ን በተራራ ጫፍ ትቶ አንዱን ፍለጋ ወዴት ወረደ ነው የሚለው። ወደታች ወረደ ነው አይደል የሚለው። እኔና እናንተ ለእግዚአብሔር በጣም እናስፈልገዋለን። ዋጋ ከፍሎብናል። በአምሳሉ የተፈጠርን ሰዎች ነን። እግዚአብሔር ወገኖቼ ልንመላለስበት የሚገባንን ይሄንን ህይወት ጳውሎስ በዚሁ በገላትያ ምዕራፍ 5 ላይ መመላለስ፣ መመራት፣ በመንፈስ መኖር ብሎ ቁጥር 16 18 25ን በእነዚህ ሐሳቦች ላይ ይናገራል። ይሄ እንግዲህ ክርስትና ጤናማ ሆኖ እንዲኖር ከፈለግን ልንመላለስበት፣ ልንመራበትና በመንፈስም ልንኖርበት የተጠራንለት ህይወት ነው። መንፈስ ቅዱስ ከምንም በላይ ትኩረቱ ክርስቶስ ኢየሱስን በእኔና በእናንተ ህይወት ውስጥ መግለጥ ነው። ወገኖች፣ እግዚአብሔር ይህንን በጣም እንድንረዳው እንድናስበው በጣም ይፈልጋል። የተቀበልነው መንፈስ እንዲሁ ዝም ብሎ አብሮን ለመኖር ብቻ አይደለም፣ ነገር ግን በእኔና በእናንተ ውስጥ ትልቅ የሆነ መለኮታዊ የሆነ ሐሳብ ዓላማ ይዞ ያለ መንፈስ ነው። ሐሳቤን ስጠቀልለው የመንፈስ ቅዱስ ግብ ክርስቶስን በእኛ እንዲቀረጽ ማድረግ ነው ብለናል። በውስጣችን የሚሰራው እግዚአብሔር በውጫዊ ማንነታችን ሲገለጥ ማየት ነው። በክርስቶስ ያለንን ማንነትና መንፈሳዊ ብስለት ማረጋገጫ ነው። ስለዚህ ይህ እግዚአብሔር መንፈስ ወደ እኔና ወደ እናንተ ህይወት ውስጥ መጥቶ ሲሰራ የሚያደርጋቸው ነገሮች፣ እነዚህን ነገሮች ልናስተውል ልናይ እንችላለን። የእኔና የእናንተ ህይወት ከእሱ ጋር የተገናኘ ማንነት ሲኖረን እንዳልኳችሁ ለእግዚአብሔር ቃል ጊዜ ሲኖረን፣ ለጸሎት ጊዜ ስንሰጥ፣ ከእሱ ጋር ያለንን ህብረት ስናሳድግ፣ ሌሎች ነገሮች በጣም ዲስትራክት የሚያደርጉን ማለት ከእናንተ እኔ እንደ አንዱ ነኝ፣ ከእናንተ የተለየሁኝ አይደለሁኝም፣ ይህን ደጋግሜ እናገራለሁ። ያንን በመተው ከእርሱ ጋር ህብረታችንን እንዲቀርብ፣ እንዲያሳድግ፣ እንድናድግ በፈለግንበት መጠን የምናገኘው ነው አለ። ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል፣ መዝጊያን አንኳኩ ምን ይደረጋል? ይከፈትላችኋል። ስለዚህ እኔ ነኝ እኔ አይደለሁም፣ ክርስቲያን ፓራዶክስ ማለት ነው። የክርስትና ህይወት እኛ ያለን የኛ ኃላፊነት ያለበት ደግሞ ከእግዚአብሔር ጋር በመሆን እግዚአብሔር በእኛ የሚሰራው ነው። አሜን። ተነስተን በእግዚአብሔር ፊት እንጸልያለን።